ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.org fino.te.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሚያዝያ 25 ቀን 2014 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ሚያዝያ 25 ቀን 882 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
አካዳሚያ የዘረኛ ከበሮ ፍጀው ፍጀውን አፍቅሮ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ሐተታ እናሰማለን። በማስከተልም ለከት ያጣ የዋህነት ውሉ አድሮ ጅልነት በሚል ርዕስ ህይወት አሰፋ የላኩልንን መልእክት አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ዛሬ ሚያዝያ 25 ቀን የፕሬስ ነጻነት ቀን በዓለም አቀፍ ደረጃ ተከብሮ ውሏል። በዓለም አቀፍ ደረጃ የፕሬስ ነጻነት በሚከበርበት ዕለት በኢትዮጵያ በጋዜጠኞችና በሌሎች የሚዲያ ሰዎች ላይ የሚካሄደው አፈናና ግድያም ከጊዜ ወደ ጊዜ እየተባባሰ መሄዱ ይታወቃል። ከሶስት ዓመት በፊት አንድም ጋዜጠኛ ያልታሰረበት ተብላ ስትወደስ በነበረችው ኢትዮጵያ በፈረንጆቹ 2021 ዓመተ ምህረት 48 ጋዜጠኞች የታሰሩባትና ሁለት ጋዜጠኞች የተገደሉባት አገር መሆኗ ይታወቃል። ሲፒጂ የተባለው ዓለም አቀፉ የጋዜጠኞች ድርጅት ባወጣው ዘገባ መሰረት የጋዜጠኞችን መብት በመገደብ በዚህ ዓመት በርካታ ጋዜጠኞች ወደ እስር ተወርውረዋል። እሁድ ሚያዝያ 23 ቀን ምሽት ላይ ተይዞ የተወሰደውና እስካሁን የት እንዳለ የማይታወቀው የኛ ቲቪ ጋዜጠኛ የጎበዜ ሲሳይ ጉዳይ አንዱ ነው። በወያኔና በአሁንም ተረኛው በብልጽግና ጭምብል የሚያወናውደው አገዛዝ የሚጠቀምበት ህገ ወያኔ አንድ ዜጋ በፖሊስ ቁጥጥር በተደረገ በ48 ሰዓት ውስጥ ፍርድ ቤት መቅረብ አለበት የሚለው አንቀጽ መቼም ተግባራዊ ሆኖ አያውቅም። በስልጣን ላይ የሚገኘው ዘረኛው የኮሎኔሉ አገዛዝ ጋዜጠኛው እስካሁን የት እንዳለ ለዘመድ አዝማድ እንኳን ለመንገር ፈቃደኛ አልሆነም። ቀደም ብሎ ጋዜጠኛ ታምራት ነገራ በአዲስ ከሚገኘው ቤቱ በኦሮሚያ ፖሊሶች ተይዞ በቁጥጥር ስር ከተደረገ በኋላ ያለበት ሳይታወቅና ክስ ሳይመሰረትበት ከሁለት በላይ በእስር ቤት ስቃይ መቆየቱ ይታወቃል። በሌላ በኩል የፕሬስ ቀንን ምክንያት በማድረግ ሁሉም የፖለቲካ መሪዎችና ተዋናዮች ከግጭት ቀስቃሽና ሰብአዊነት ከጎደላቸው ንግግሮች እንዲቆጠቡ የሲቪል ማህበራት ጥሪ አቅርበዋል። በቅርቡ በደቡብ ሱዳን ከተሰማራው የሰላም አስከባሪ ኃይል ውስጥ የነበሩ 500 የትግራይ ተወላጆች የወን ወታደሮችና መኮንኖች ወደ ኢትዮጵያ ከተመለሱም ለደህንነታቸው እንደሚሰጉ በመግለጽ በሱዳን የፖለቲካ ጥገኝነት መጠየቃቸው የሚታወቅ ነው። ሰሞኑን ከሱዳን በደረሰ መረጃ መሰረት እነዚህ ወታደሮችና መኮንኖች አሸባብ በሚባለው የሱዳን ግዛት ውስጥ ከሚገኘው ወያኔ ጦር ጋር መቀላቀላቸው ታውቋል። በሱዳን የሚገኘው ያሸባሪው የወያኔ ጦር በተደጋጋሚ ከአሸባ እየተነሳም በሰሜን ጎንደር ጥቃት መፈጸሙና እየተመታ መመለሱ በተለያዩ ጊዜያት ተዘግቧል። በአሁኑ ወቅትም ሌላ ዙር ጦርነት ለመክፈት እየተዘጋጀ መሆኑን መረጃዎች ይጠቁማሉ። ከሱዳን ወደ ሽሬና መቀሌ የሚጓዙ አውሮፕላኖች የተለያዩ ህገወጥ ከባድ መሳሪያዎችና ጥይቶች ለአሸባሪ ወያኔ እንደሚያራግፉ አንዳንድ ምንጮች ዘግበዋል። የኦነግ ኦህዴድ ጥምር የሆነው ዘረኛው ኮሎኔል አገዛዝ በጀርባ ከወያኔ ጋር ድርድር የጀመረ መሆኑ የሚታወቅ ሲሆን ሰሞኑን ከሱዳን የሚነሱ የአውሮፕላን እንቅስቃሴዎችን እያወቀ ዝምታን መምረጡ አነጋጋሪ ሆኗል። ዝምታው ከወያኔ ጋር ስምምነት መኖሩን ያሳያልም ተብሏል። የወያኔ ቡድን በዚህ ክረምት ሌላ ዙር ጦርነት እንደሚጀምር በመሪዎቹ አማካይነት በተደጋጋሚ የተገለጸ ሲሆን በዚህ በኩል አስፈላጊውን ዝግጅት እያደረገ መሆኑን የአይን እማኞች ይናገራሉ። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተመሰረተበት 50ኛ ዓመት የወርቅ ኢዮቤልዩ ሰኔ 26 ቀን 2014 ዓ.ም ተመረጠ። በፈረንጆቹ አቆጣጠር ሰኔ 3 2022 በዋሽንግተን ዲሲ ይከበራል። ድርጅቱ 50ኛውን ዓመት ምክንያት በማድረግ ባዘጋጀው የግጥም ውድድር ላይ እንዲሳተፉ ለሁሉም ጥሪውን ያስተላልፋል። የጥሞቹ ከሚከተሉት አበይት ሐሳቦች መካከል ባንደኛው ወይም በሁለቱ ላይ እንዲያተኩርም እንጠይቃለን። አንደኛ የኢሃፓ ጽናት ፈተናውና አይበገሬነቱ፣ ሁለተኛ የኢሃፓ ኢትዮጵያዊነትና የባንዳነት አፍራሽ ሚና። በውድድሩ ከአንደኛ እስከ ሶስተኛ ለሚወጡ ግጥሞች ሽልማቶች ተዘጋጅተዋል። ግጥሞቹ እስከ ሰኔ 8 2014 ወይም ጁን 15 2022 እንዲደርሰን እንጠይቃለን። ግጥሞቹ የሚላኩበት አድራሻ በፖስታ ESPIC 5309 ጆርጂያ አቬኒው ኖርዝዌስት ዋሽንግተን ዲሲ 20011፣ በኢሜይል eprp@eprp.com ወይም espic@aol.com ናቸው። የኢሃፓ 50ኛው ዓመት አዘጋጅ ግብረ ኃይል ፍቅራ ለመስላንቺ ኢትዮጵያ
Come
የዘረኛ ከበሮ ፍጃውፍጃውን አፍቅሮ ከባብን ቁላል መቼም ቢሆን እርግብ አይፈለፈልም ስንል ብዙ አመታት አልፈውናል። የለም ከፈርዖን አደረሽ ሙሴ ወጥቷልና ኮሎኔሉ 27 አመታት የወያኔ ቀንደኛ ባለስልጣን የዘረኛ ወሬ ኦህዴድ መሪ ሆኖ ቢቆይም አሁን ኢትዮጵያዊ ሆኗል አሉን። የሱ ኢትዮጵያዊነት ጉንጭ አልፋ ነው አፉቅቤ ልቡ ጭቤ ብንልም ጆሮአቸውን አንጥፈው ተኙበት። ለስልጣን ያበቁት የሚመክሩት መካሪ የሰጡት ካረቦች አብረውና ሲረው ሻቢያን ከብርድ ወደ ሞቀቤት እንዲገባ ያደረጉት ያሸለሙት ያሻሻጡት ቀጥረኞች የኮለኮሉለት ሌሎች ሳይሆኑ የህዝብን ትግል ባጭር ሊቀጩ የወሰኑት አሜሪካኖች ናቸው። መጥፎ ታሪካቸው መስክር ነው ብንልማ ያ ግራ ክንፍነታችሁ ተነሳባችሁ ሲሉ አወገዙን። የኮሎኔል ግራኝም ምስል የያዘ ልብስ መልበስ እጁንም ለመጨበጥ ለመሳም መጋፋት ማጨብጨብ ጨርቅን መጣል ተከሰቱ። ህዝብ ወዶታል ደግፉታሉን። ሙሶሊኒ አዲስ አበባ ጦሩ ሲገባና ኢትዮጵያ የጣሊያን ሆነች ብሎ ሲያጓራ ብዙ መቶ ሺህ ጣሊያኖች ደግፈውት ነበር። ግን ወረራውን ትክክል አላደረጉትም ውሎ አድሮም ቁልቁል ከመሰቀል አላዳኑትም ብለን መለስነላቸው። ስሜታዊ ድጋፍና የልብ የህዝብ ዘላቂ ድጋፍ አንድ ሆነው አያውቁም። ሰውየውም ሳይውል ሳያድር ሰው በላ የኦሮሞ ጠባቦችን ወደ አገር መጋበዝ ብቻ ሳይሆን በተቻለው መስክ ሁሉ አጎስን በቶሎ ሳተክቶ አማራው ላይ ጥርሱን ነከሰ። ከጌዲዮ ወደ ሚሊዮን አፈናቀለ ቡራዩንም አስከተለ። ከዚያ ወዲያማ ግራቀኙ ፎገራ ሆነለት። ወገን በሞላ ስላደረሱብን ግድያና ፍጅት ስላጋዩት ቤተክርስቲያንና ስላረዷቸው ካህናት ቀጥቀጣው ስለገደሏቸው ዲያቆኖች ስላረከሱት ሰንደቅ ዓላማችን የጋራ ታሪካችን የተዋህዶን ቅርስ በዝብዘው ለፈረንጅ እስከዛሬ በርካሽ እየሸጡ መሆናቸውን በሸኔ ሽፋን እንደዘረፉን በወለጋ በሰሜን ሸዋ እንደፈጁን በማይካድራ ከሺ በላይ ወገኖቻችንን እንደጨረሱ መረጃ አምጡ የሚለን አይሆንም። ሰውን ቢገርመው ይህ ሁሉ ጭራቅና ወሬ አስከሬን ቆራርጦ የሚያሰጣ ሕፃናትን በጭካኔ የሚያርድ በከባድ መሳሪያ የሚደበድብና የሚጨርስ እርጉዝ የሚገድል መበለቶችን የሚደፍር እስካሁን የተደብቆ ነበር የሚለው ነው። ሸኔ ያሉት የወያኔና የኦነግ መሳሪያ ገና ከጠዋቱ የኮሎኔል ግራኝን ፍላጎትና ቅድንም በተግባር አሳይቶ ነበር። በጠራራ ፀሐይ አይናቸውን ከፍተው ያንቀላፉና ያንኳራፉ ግን አይኔን ግንባር ያርገዋሉ። ያቦች በአሜሪካ በዋሽንግተን ከተማ በኮሎኔል ግራኝ ኤምባሲ ላይ የተቃውሞ ሰልፍን ሲያደርጉ ሊደግፏቸው ቀርቶ በጥብቅ አወገዟቸው። ያባ ግን ሲመነኩስ የሰይጣንን አመጣጥ አውቆ ነበርና የወያኔው ኮሎኔል የአገርና የህዝብ ጠላት ነው በሚለው ጸና። ዛሬ ታዲያ ማን ነው የተሳሳተ? ህዝብን አደናግሮ ለጸረ ህዝቡ ኮሎኔል የጠቀመ? መልሱ ለህዝብ ግልጽ ነው። በየቀኑ በየሳምንቱ በየወሩ በዘረኛው ኮሎኔል አገዛዝ በገፍና በግፍ የሚያልቀው አማራ፣ አፋር፣ ወዘተ በቂ ምስክር ነው። ለአገርና ለመብቱ ብሎ ወያኔን ታግሎና ባያሌው መስዋዕት ከፍሎ የነበረውን ህዝብ ለወያኔ ጥቃት መልሶ ያጋለጠውና አሁንም በስፋት ሊያስጠቃው ከአረቦችና ሀያል ነኝ ባዩ ፈረንጅ ጋር ሆኖ የሚንቀሳቀሰው ኮሎኔሉና አረመን ያገዛዙ ናቸው። የአውሮፓ ማህበር ተወካይ ኮሎኔሉን አናግሬው ወያኔና ሸኔ ተብየውን ሽብርተኛ ያልነውን እናነሳለን ብሎኛልና ውይይት ሊያደርጉ ይችላሉ ስትል ሰሞኑን የለፈለፈችውን ወገን ሁሉ አንደምታውን ሊያጤነው ይገባል። እነ ያባ ታገዱ፣ አትድረሱብን ተባሉ፣ ደብዛቸው የጠፋ እስረኞች የት ደረሱ ሲሉ አልሰማንም። ኮሎኔሉን ከወያኔ እንደገና አፋቅረው ኢትዮጵያን በዘረኞች ቆሻሻ ሸበጥ ስር ለመጣል ግን ሳይታክቱ ይዋደቃሉ። ለኦሮሚያና በሚስጥርም ለወያኔ ብዙ ሚሊዮን ዶላር እየለገሱም ናቸው። ኢትዮጵያና ኢትዮጵያ ያለውን ማጥፋት የጋራ እቅዳቸው አጀንዳቸው ነው። ሕይወትና ተጨባጭ ሁኔታ ትምህርት የለገሱን በተደጋጋሚ ነው። አልማር አልሰማ አላያል እኛ ራሳችን ነን። ሰው የተናገረውን ያክላል ተብሏል። ኮሎኔል ግራኝ ሲነጋ ጀምሮ እስከ ነጋታው ጠዋት ሲዋሽ ሲቀደዳል። لسلام سنل يمان فنك لو لنجاية اللنبيلم يهن كوياني نظرين يمسلو شلما التارك متكامي الرقونجي يتيب ياويون سلام لما دفرس يالفنك لو آلتي اللمالت النجلالن فانو النهزباوي هاي لما ودمي تراوتون كأنتلت يمي فجون ماي كادراتشون واللقاتشون مايسو بيتشا يبقانال وشت دقمو يددقو ببت الناس كاونم لموتي دار رقاتشو بالمهونو بان لسامن جزيوست يوياني وكولونيل ارس برساتشو يمي كارنو يوشت تاكاوتشن هزبلا يار راقفال كترنيوتشو دقمو قزسل دردرو يددان لكولتال يمي التاللونا يمي الدناقرو كتريان نسمم تاتوغن قلسنو يدقفو تهيدوتن داسبورا سبيوش سدبونا واردون داسافراتشو هلاتشن مايتنال تازبانال የኮሎኔሉ የዳበረው ቀሱ ሳይሆን የትራዝነጠቀና የነፍሰ ገዳይ እብሪቱ ብቻ ነው የማይፈርስ ምሽግ የለምና ኮሎኔሉ ያቆመው አገዛዝና ጦር መፈራረሱ መበታተሙ የሚቀር አይደለም ቸልታን ከተው ነው የጎጃም ህዝባዊ ኃይል ቦምበራ ወደ ወለጋ ዘልቆ ጸረ ህዝብ ዘረኞችን መንጋ ጥግ ካፊያዘው ህዝባዊ ኃይል ተባብሮና ኢትዮጵያ ብሎ በነ ኮሎኔል ግራኝ ላይ ከዘመተ የባብ ለማዳ ያህያ ፍሪዳ የለው በጋራ ትግላችን የዘረኛውን ኮሎኔል አገዛዝ እናውድመው ግፈኛው ኮሎኔል የሰይጣን መልክተኛ ነው ለከቲያጣ የዋህነት ውሎ አድሮ ጀልነት ከህይወት አሰፋ የታያለውን ፍርጥርጥ ያለውነታ በመሸፋፈን ከመንጋሹ ማምንቱና ተከታዮቻቸው አፍ እየነጠቁ አሪዮሳዊ አስተምህሮታቸውን በረከሰ ህሊናቸው ዘርተው መከራ ሲያፋጭዱን የኖሩ ብዙዎች ነበሩ የሚለው አገላለጽ ግን አሁን ላይ የሉም ለማለት የታሰበ እንዳልሆነ አድማጭ እንዲገነዘብልኝ ይፈልጋለሁ የተባለውን ብቻ እንደውሻ አንጥልጥለው የህዝብን አመለካከት ሲያዛቡና ለትግል እንቅፋት ሲሆኑ ደከመኝን ፈጽሞ የማያውቋት እንደነበረ ስንታዘብ የኖር ነው ክስተት ሲሆን ይሄን ሐሳቤን ያሰፈርኩስ ካለሁበት ጊዜ ድረስ ችግሩ ተባብሶ የቀጠለ መሆኑን ማንንም ያጠዋል ብዬ አልገምተም ጨለማ ነው ሲባሉ ነግቷል የሚሉ ህሊና በዚሮች የረከሰው ህሊናቸውን ከኋላስ ከተለው በልቶ የማይጠረቃው ተውሳካም ከርሳቸውን ደግሞ በየመምሪያው ቢሮ ውስጥ ለናይ ስንገደድ ከመገረም አልፎ ትዝብታችን ወሰን እንደማይኖረው ከወዲሁ መናገር ይቻላል አምሯቸውን ሸጠው ኑሯቸውን በመልጃና በመታየ መሰረቱት የዘመኑ ተረኛ ምስለኔዎች ኦሮሚያ ምድር ላይ ሆነው የማይፈጸሙት በደል አለ ማለት ከቶውንም አይቻለም ርካሽነትና ወደድባይነት ጥግ ደርሰው ግልብ በሆነ ማንነሱ ሲጸጹ እንደነዚህ አይነቶቹን የህዝብ ለቀስታዎች ማየቱ ደግሞ የተለመደ የየዘመናት መገለጫ ለመሆን የደረሰበትን ማጋጣሚ አልጠፋም። ከ50 አመታት በላይ ተቆራኝቶን ይኖር ነው ይህ ክፉ ልማድ የህዝብን ትግል ያሽመደመደ ንጻነት እንደ ሰማይ እንዲርቀን አድርጎ ኢትዮጵያ ምድር ላይ ጥቂቶች ነጭ ለባሽ ሆነው ይኖርበትን ስናስብ ዛሬም ቢሆን የጭንቅላት ድክመት ባላቸው ድውያን እየተገዛን መሆኑን ሁሉም ይስማማበታል ብዬ አምናለሁ። ለህዝብ ደንታ የሌላቸውም ጥፍራም ያገር ሹማምንት ብልግናቸው እየዳበረ መጥቶ በህዝብ ላይ ደባ የሚፈጽም አረመኔ ቡድን ወሮን ያለ መሆኑን ከወያኔ ኦነጋውያንና አጫፋሪያቸው በቀር ሌላው ይህን ሀቅ ያጠዋል የሚል እምነት የለኝም። የሚሾሙትንና የሚሽሩትን የማያውቁ የወሬ አበጋዞች በነገሱበት አገር ላይ ምሁራኑና አገር ወዳዱ ዜጋ እየተገፋ በመተኩ ደናቁርት ካድሬ ቀመሶች የተሰገሰጉባት ኢትዮጵያ ለመሆን በቅታለች ለማለትም ያስችላል። አማራ ክልል ተብየው በጦርነትና በረሃብ እየተናጠ ባለበት ሰዓት ኦሮሚያና ሌሎች አጎራባች ክልሎች ላይ ደግሞ በደሉ አንድ አይነት የሆነና ይዘቱ ወጥነት የሌለው የሀገር ሀብት ምዝበራ እየተጧጣፈበት መሆኑን በቅርበት የሚታዘቡ ሁሉ የሚናገሩት እውነታ ነው። ያልተማሩ አባቶቻችን ያቆዩዋትን ሀገር የተማሩ መሐይምናን አጠፋዋት እንደተባለውም ከአቶ ወይም ከሻለቃና ከኮሎኔል ያልዘለሉ ጥፍራም ግለሰቦች ዙፋን ላይ እየወጡ ከነርካሽ ጀሌዎቻቸው ጋር አገር ማውደማቸውን እያየ አላየሁም ለማለት የሚቃጣው ዜጋ ካለ ለእንዲህም ያለው ስም ለመስጠት ብዙ አለመጓዝን ይጠይቃል። ህዝብ እውነታውን አውቆ የሀቅ ጎዳናን እንዳይከተል በማሰብ ከአምባገነን መሪ በላይ አምባገነን ሆነው የተጣመመ መንገድ ሲመሩ የኖሩ ተማርን ባይ ባዶ ፕሮፌሰሮች እንደ ድሮ ሁሉ ዛሬም እንዳሉ ወደ ትምህርት ሚኒስቴር መስሪያ ቤት ጎራ ላለ ዜጋ ሁሉ ምላሽ እንደማያጣ ነው። መንግስቱ ኃይለ ማርያምም ሆነ መለስ ዜናዊ ኃይለ ማርያም ደሳለኝም ሆነ ባለ ንግርቱ ዶክተር ያለን እና ይሄን የመሰለውን የህዝብ በደል ሲፈጽሙ ከረከሱ የሳውዲ ቀመስ ቱጃር ኢትዮጵያኖች ላይ ከላይ እንደጠቀስኩት ተማርን ባይ ቀለመ ከንቱ ምሁራን ተብዮች ጋር ሆነው እንደነበርና እንደሆነም በዚህ ሐሳብ የሚስማሙ ብዙዎች ይሆናሉ ብያምናለሁ። አይ ስህተት ነው የሚለኝም ካለ ፕሮፌሰር እንድሪያስ እሸቴንም ሆነ ፕሮፌሰር ይሳቅን አሊያም ዶክተር ፕሮፌሰር ብርሃኑ ነጋና ይሁዳው ልደቱን መጠየቅ ይቻላል። የህዝብን ትግል አመድ አድርገው ስንቱን ዜጋ ካስጨረሱ በኋላ መዳረሻቸውን ትምህርት ሚኒስቴር ህንጻ ላይ ለማድረስ ከሆነም ወንበሩ ሰው አለበት ልንላቸው እንወዳለን። ስልጣን በወጉና በቅጡ ተይዞ አግባብ በሆነ ቦታ ላይ ካልተቀመጠ መግማማቱን ሰበብ አድርገው የበሸቀጡ የእኩያን ስብስቦችን ያከማቸና ሲግማማ ይኖራል ማለት ነው። ሰው ገድሎ በመኪና ያስጎተተን አረመኔ ግለሰብና ደም ጠጥተው አልጠግብ ያሉትን ያጋንን ጭፍሮች ለፍርድ በማቅረብ ፋንታ ምህረት አድርጌያለሁ ተብሎ የሚቀለድባት ምድር ላይ የኖር ለመሆናችን የሚጠፋው ካለ እግዚአብሔር ይሁነው ብያለሁ። የሚፈሰው ደምና አምባ ዋጋ እያጣ መምጣቱ ከበስተጀርባው ባዕዳንን ጨምሮ ከላይ እንደገለጽኩት መዳረሻቸውን በቅጡ የማያውቁት ልክስክስ ምሁራን ተብዮችና መስመሩ የጠፋብን ድንጉጥ የህብረተሰብ ክፍሎች እየበዛን የመጣን ስለመሆኑ የብዙዎቻችን ደንታቢስነት ይናገራል። ይህ አይነቱ የልማድ ቆፈን መከራችንን በማስረዘም የምንከፍለውን የስቃይ ግብር ካለመጠን ጭኖብን ልንሸከመው ከማንችለው ደረጃ ላይ ደርሰናል። ብዙዎቻችን ግራ ተጋብተናል። የፍርሃት ቆፈንም የከበበን ስለመሆኑ አምባገነኖቻችን ራሳቸው ሊመሰክሩብን በወደዱ ነበር። ነገር ግን በራሳቸው ላይ መመስከርን ይጠላሉና አያደርጓትም። በፍርሃት ተንጦ መከራ ላይ የወደቀ ህዝብ ደግሞ ማገገሚያ የለውም ብቻ ሳይሆን እድሜ ልኩን እየበረገገና እየተሸበረ ይኖራል ማለት ነው። ይህ ብቻም አይደለም። ግራ ተጋብቶ በሽብር ውስጥ ያለ ህብረተሰብ ሳይወድ በግዱ በአምባገነኖች ሰንሰለት ተጠፍንጎ በአስማት እንደተያዘ ሁሉ ደንዝዞ ይኖራል ለማለትም ያስገድደኛል። ይሄ ደግሞ የአምባገነኖቻችን ዋናውና አብዩ መሳሪያቸው በመሆኑ መንግስተ ሰማያትን የጨበጡ እስከሚመስላቸው ድረስ ይፈነጥዙበታል። ቀንጃበሬውን በመሸጥ ትንሽ እህል ሸምቶ ህይወቱን የሚያቆየውን ድሃ አርሶ አደር በማሸማቀቅና በማወናበድ የአራት ኪሎውን ዙፋን ለማቆየት የሚደረገው ሩጫ ገዢ ግለሰቦች ይለዋወጡበት እንጂ የአሮጌ ስርዓት ወራሽነቱ ሳይነካ እንዳለ መኖሩን የሚያረጋግጥ ነው። يباس بلو دقمو انداين بلينو يمنياتن ياهت يكاد مايتو چون مدر تور عمرتو سي قردلوت الناس ياس قردلوت مثل بتاچو كزي هز اجال بلو نال تطي مثل فزسوم عرمانيوش موناچو نو عرماني النت كتنسا دقمو يا عرماني النت مدرو إلا ينجي متان النايزتو تمساسا النت يالوهونو ما دارشاو كزيو قال تدلو فزبلاي موهونو كلهم ياسمان مال بيجي تقامت علو ركاش موران النقادريوش يليجو تقمنيوش جدنا لاغر دن تايري اللاچو يجي مسرابيت يمنجز تكتاري سراتنيوش كاغرات فيوش غار بغارا موهون يامد تابن تاتا ينو لالمبالو بزو ماسر جاوش جنمت كاسي چالال اگر ستشت كترفو يمي كفلو يمي مسلاچو نزيو شمفل لا يزب كفلوش የናትን እና ያባትን ምድር ገበያው ጥቶ ለመሸጥ በሚደረገው ሽሚያ ላይ ወፍራም ገመድ ይዘው ሲጎትቱ መታየታቸው ምን ያህል ሀፍረተ ቢስ እንደሆኑ መታዘብ ይቻላል። ከ1966ቱ የአብዮት ፍንዳታ ዋዜማ ጀምሮ ለሚያከብሯት አገራቸው ውድ ደም እያፈሰሱ የተሰውት እንቁታ ጋይ ዜጎቿ እየተረሱ መዳረሻቸውን በማያውቁ ደንባራ የቀሮ መንጋዎች ስትታመስ መቆየቷ ለግድየለሽነታችን ዋጋ እየከፈልን መሆናችንን ለናጤን ይገባል። የዘፈን ዳርዳሩ እስክስታ ነው እንደሚባለው አይነቱን ሆነብኝና ትንሽ መንደርደሪያ መሳይ አቀረብኩ እንጂ የዛሬው መጣጠፌ የሚያጠነጥነውስ በራሳችን ችግር እየመጣን ባለው መከራ ላይ ነው። ቢከፈቅሱን የማንነቃ አውቆተኞች ሆንና በራሳችን ችግር ለራሳችን የተረፈ መከራንም سنሽከም የኖር ያንዳች አዚም ነገር ተጠቂዎች ሆነናል። በከበርቴው ስራት ይኖር ከነበረው ህዝብ ወኔ ባነሰ መጠን ላደናጋሪዎችና ለቱልቱላ የብልጽግና መደዴ ካድሬዎች እጅ ሰጠን። ወኔያችንን የሸጥ ብዙዎች መሆናችንን ሌላ ነገር ያካል ፍለጋ ሳንሄድ ራሳቸው ብልጽግናዎች ይነግሩናል። ከስረ መሰረቱ በፖለቲካ ባለመገንባታችን ምክንያት የመጣው ሁሉ እስኪበቃው ድረስ ተጫውቶብን ሲሄድ ሌላ ወንጀለኛን ደግሞ ለመቀበል የክት ልብሳችንን መልበስ ልማድ አድርገናል። ምን ያህል እንደሚያሳፈርና እንደሚያሸማቅቅ ደግሞ የታዘቡን ሁሉ ይነግሩን ይችላሉ። ከላይ ለመጥቀስ እንደሞከርኩት ህዝብ ከተሸበረና ከተደናገረ ነገሩ ሁሉ ያበቃለታል ማለት ነው። ዳምባገነኖችና ለሰረኛ ቡድኖች ሰርግና ምላሽ ሆኖ አሁን ላይ የብልጽግና ወሮበላዎችና የሌዎቻቸው እንደሚጫወቱብን ሁሉ ነገ ለሚመጣውም ሌላ ተረኛ ሀገራትፊ መሰረትን ይጥላል ማለት ነው። ይሄም ምናልባትም ከነኚ አረመኒዎች ከተረፍን ማለቴ ነው። ሰዎቹ በልተን እንሙት በሚል መንፈስ የተሞሉ ስለሆነ ታጥቀን ካልተነሳን በስተቀር አገሪቱን ጃርት እንደገባበት የዱባ ጓሮ አድርገው እኛንም ለወሬ ነጋሪ ሳያስቀሩ እንደሚፈጁን ቄሮችንም ሆነ የሸኔ መንጋዎችን መጠየቅ ይችላሉ። የሰው ልጅ ወዲወተንና ያገራርትን ከመገበር ሌላ ምን ስጦታ እንዳለ ባላውቅም 50 አመታት በላይ አልፋላፍ የዜጋ ህይወት ተቀጠፈ ያገራብ ወደመ። የተረፈን ነገር ቢኖር እድገታችን ዮሐሊት ሽምጥ መጋለቡ ነው። ወጓይ ቀርምና ከፊተኞች ፊተኞች እንዳልነበርን ሁሉ አሁን ደግሞ ከኋለኞች ኋለኞች ለመሆን በቅተናል። የዚህ ስለመሰረቱ ደግሞ የኛ ለከታጣ መወላወልና ሀቅን በጥጦ ተገንዝበን ለነጻነታችን ለመዋደቅ ቁርጠኛ አለመሆናችን ነው። መሞኘትና መታለል የግል ንብረታችን አድርገን ታጋይ ዜጋ እስከ ህይወት መስዋዕትነት ድረስ ዋጋ ሲከፍ እኛ እያሳነስ የጀግና ታጋይ ደጋፊዎችን ሳይቀር ስናሳድድ እንደኖርለም ከጎናችን ሆነው ሲታዘቡን የኖሩ ሁሉ መናገር ይችላሉ። ያማለ ይህ አገሪቱ ተስቦ በመጣ ያገዛዝ ወረርሽኝ ሰበብ በመሸበርና በፍራት ልክፍት ተይዛ በጋራ ያጠፋናት መሆኑን ከወዲሁ ማጤነን ይጠይቃል። የታጋይ ደም በእኛም ላይ መጮህ አይቀርምና አገራት ፍየረገጠው ያለውን የወንድሞቻችንን ደም ለመርገጥ ባንደፍር ጥሩ ይመስለኛልም እላለሁ። ኢትዮጵያን ብለው በክብር የተሰው ሁሉ ዛሬ በወርደፍ ሊያፈርሷት እንደሚቃተቱት ንፍጥ አንጎሎች ሳይሆን እጥብታቸው ለተፈጠረባት ቅድስት ምድራቸው ሲሉ ነፍሳቸውን ሰጡ እንጂ ሌላ ጉዳይ ይዘዋል መሆኑን የሚያውቅ ያውቃል። እስከሞት ጥግ ድረስ ያለውን መሪር ተጋርሎ ተጋፍተው ሰማዕትነትን የተቀበሉ ቆራጥ ኢትዮጵያዊ ታጋይ አርበኞች ለሀገራቸው ሲሉ የተዋደቁ እንጂ የተለየ ጥቅም ፈላጊዎች ሆነው የረከሰ ሞት እንዳልተቀበሉ ገድለ ታሪካቸው ያስረዳል። ህልፍ አላፍ ጀግኖች ለሀገር የተሰውት ከሀገር በላይ ምንም ነገር እንደሌለና ሀገር ወልዶ መሳሚያ ድሮ መኳያና መቀበሪያ መሆኗን ከመረዳት አንጻር መሆኑን መገንዘብ ይገባል። ዛሬ አንድ የቸገረን ነገር አለ። የሰማት ደም ሕያውና ተከፍሎ የማያልቅ የሕዝቦች ዕዳ መሆኑን የመረዳት አቅማችን ኢምንት መሆኑ ነው። አምኖ መቀበልና የክብር ዕውቅና መስጠት በቂ ሆኖ ሳለ ተገቢ ዋጋ ለመስጠት የሚተናነቀን ዜጎች እንዳለንም በገቢር የምናየው ነገር ነው። በአባቶቻችን ደም ላይ ያለን መሆናችን እስኪዘነጋን ድረስ በእኛ ያልተመሰረተችውን አገር በጥጋብ ስንረግጥ ነገ ምን ይመጣል ብለን የማናስብም አልጠፋንም። የሰነበተ ዳቦ ቆሎ እየቆረጠሙ ከወራሪ ኃይላት ያስጣሏትን አገር ጮማ እየቆረጡ በውስኪ ሊሸጧት ካሰፈሰፉ ቅጥረኛ ባለጊዜዎች ጎራ የተሰለፍን እንዳለንም አዴፓንና የአዴፓን ርዝራዦች መጠየቁ ተገቢ ይሆናል። አገር መሸጡና ከአገር ሻጭ ነጋዴዎች ጋር መለጠፉ ስም ብቻ ሊሆን ይችል ይሆናል። የማይበላ የሽያጭ ጥርፍ ለመብላት ማሰቡም ሌላው የርካሽነት አባዜ ሲሆን ይችላል። መረሳት የሌለበት ዋናው ጉዳይ ግን የታጋይ ደም እንደ ቶንሳት እየለበለበ ረፍት መንሳቱን መረዳት ከመቻሉ ላይ ነው። ለሕዝብ ሲባል የፈሰሰ የታጋይ ሰማዕት ደም በሕዝቦች የሚረክስ ከሆነ ውሎ አድሮ ፍርዱ በሕዝቦች ላይ እንደሆነ ዛሬ ላይ ደርሶ የምናየውን መከራ ጨምሮ ነገ የሚመጣውን ስቃይ በታሳቢነት ማየቱ የግድ ይላል። ይህን ደግሞ ለዘመናት ሲደርስ ያየነው በመሆኑ አንድ ሁለት እያልን ክስተቶችን በመመርመር መረዳት እንችላለን። ስርዓት በተለወጠ ቁጥር ያደፈ ልማዳችንን ተሸክመን ጎዳና ላይ የምንገኝ የልማድ ባሪያዎች ነን። አብዮት ከሩቅ ያስፈራናል ወይም አናውቀውም። በስሙ ካልሆነ በስተቀር ዓላማው ምን እንደሆነም ግራ እስከ መጋባት የምንደርስም ብዙዎች ሆነናል። አብዮት ወይም የተወሰነ የሕዝብ ክፍል አመጽ ማለት የአምባገነኖች ሹምሽረት እንደሆነ አድርገን ቆጥረን ለድግስ የተጠራን ይመስል ከበሮ ይዘን ስናጨበጭብ የምንታይም ቁጥራችን ቀላል አይደለም። ይህ ነው እንግዲህ የክፉ ልማድ ተሸካሚ ባሪያዎች የሚያሰኘን። አብዮት ማለት የከረመብንን የጨቀየ የአረመኔ ገዢዎች ያገዛዝ ዕድፍ አጥበን ወደ ጉድጓድ የምንከትበት የጠነከረ የሕዝቦች ክንድ ማለት እንጂ ከአሮጌው ሰው በላ ጭራቅ ወደ አዲሱ አጋንንት ገዥ ልንሻገር ጨርቃችንን ጥለን የምናብድበት ድግስ ማለት አይደለም። በዚህ ብዙ ተጎድተናል። ለአብዮት የተከፈለ ደም ለገዢዎች ግብር እየሆነ አዳራሹ በነጭ ለባሾች ሲሞላ እኛ የበይ ተመልካች ሆነን ስናጨበጭብ ኖረናል። ነጻነትን ተጠይፈን ባርነትን ስንልስ ያረመኔ ገዥ ጋሪጣ ጉሮሯችን ውስጥ ተሰንቅሮ ያንናገር ለጉሞን ይከርምና ኑሯችን ጎምዝዞን ቋቅ ሊለን ይደርሳል። ከሁሉም የሚገርመው ነገር ደግሞ ከትናንት ወዲያ ጊዜ ጀምሮ የተግማማ ስርዓት ቋቅ ሲለን መቆየቱን እየረሳን ሌላ ቋቁታን የመጠበቅ ልማዳችንን ማዳበራችን ነው። ታጋይ አርበኞች አሽቀንጥረው የሚጥሉትን የአፈና ስርዓት እኛ ተሻምተን ለመሸከም ስንሮጥ መውደቂያችን ገዢ ጫማ ስር መሆኑን አለማወቃችን ደግሞ የሞኝነታችን ወሰን ማጣት ሳይሆን እንዳልቀረ ነው። የሞኝነታችንን ድንበር አለመወሰን ደግሞ ለከት የሌለው የዋህነት ውሎ አድሮ ጅልነት መሆኑን መርሳት ጭምር እንደሆነ ከወዲሁ ማወቅ ግዴታ ይሆናል። ከታናናሾች ያነሱ ትምህርተ ቢስ ፖለቲከኞች እየተነዳን እድሜ ልካችንን የቅጥረኞችንና የአገር ሻጮችን በድን አዝለን ተጓዦች ለመሆን የወሰንበት እድሜ ጠገብ ልማዳችን እንደ ዛር ተጣብቆን አልላቀቅ ማለቱ ነው። ስደትና ረሃብን ተለማምደን ለመሰረታዊ የህዝባዊ አመጽ እንግዶች የሆንንባቸው ምክንያቶች ብዙ ቢሆኑም አመጽን ገፍትረን ጥለን መከራን እየተሸከምን ያለንበት ዋናው ነገር አገሪቱ በጥቂት በላተኛ ነቀዞች ተወራ የምትገኝ ስለመሆኑ የሚያሻማ ነገር አይኖርም። አገር በልተው ሊጨርሱ የተነሱትን ቸምተምቾች ደግሞ በተለያየ የመደብ ክፍል መድበን ልናያቸው እንችላለን። ብዙ ጊዜ ተደጋግሞ እንደሚጠቀሰው ስልጣን ፈላጊ ፖለቲከኞችና የየስራቱ ተቀላቢ ባለስልጣናት ሳይቀሩ አቋም የሌላቸው ተንሸራታች ተቃዋሚዎች ጭምር ዋና ዋናዎቹ ከሚባሉት ነቀርሶች መካከል የመጀመሪያዎቹ ይሆናሉ። አገር እንዳክለማና ዴሞክራሲ እንዳይሰፍን የሀገር ኢኮኖሚን ለብቻቸው አንቀው ይዘው ህዝብን የነጻነት ረሃብተኛ በማድረግ መብቱን ሲገፉት ለመኖራቸው ማጣቀሻ ለማግኘት ሩቅ መሄድን አይጠይቅም። ሴራ በተለወሰው መራራ ተንኮላቸው አሳር ፍዳውን እያስቆጠሩት መሆኑን ሳር ቀጠሉ ሳይቀር የአማራ መንደሮች የሚናገሩት ሀቅ ስለሆነ ይህን በዚህ መያዝ ነው። ክብራቸውን የሸጡ ምሁራንና ስግብግብ ነጋዴዎች የሥርዓቱን ዕድሜ ለማራዘም ከሚጥሩት የህብረተሰብ ክፍሎች መካከል ብዙዎቹ እንደሆኑ በየጊዜው የሚወጡት ፍንጮች ይጠቁማሉ። ተመረሽ ተመረሽ ምን ነው እንደገና መቃጠል አማረሽ እንደሚሉት ባለቅኔዎች ፊደልን ቆጥረው ክፉና ደጉን ለዩ በተባሉ ማግስት እየከፈለ ያስተማራቸውን ህዝብ ለወዳቸው ሲሉ ክደው ህሊናቸውን ያጋዩ እወደድ ባይ አለቅላቂ የብዙሃን መገናኛ ባለሙያዎች ህዝብን በማወናበድ ከሀቅ መንገድ እንዲርቅ ያደረጉበትን የረከሰ ተግባር ስናይ አገሪቱ ምን ያህል በተንኮል ሀረግ ተጠልፋ የወደቀች መሆኑን መረዳት አያዳግትም። ህዝብን አረም ጭነውበታልና ፍጥጥ ብለው በሐሰት ሊያወናብዱት ይጥራሉ። ሲሳካላቸውም የህዝብን አመለካከት ወዳልሆነ ጎዳና ይወስዱትና መሃል መንገድ ላይ ይገትሩታል። ያኔ ነው እንግዲህ ህዝብ ሳይወድ በግድ የተባለውን እንዲቀበል የሚደረገው። የወንጀል ወንጀል ማለት ይህ ነው። በተካኑት የተንኮል ተግባር ህዝቡን እርስ በርሱ አጠላልፈው ድንበር በሌለው የውዥንብር ማዕበል እያላጉት ከቆዩ በኋላ ግራ መጋባት ሲጀምር ወደ ጌቶቻቸው ይሄዱና እላፊ ምስጋናን ይቸሩበታል። ጋዜጠኛ ማለት እንግዲህ ይህ ነው። ከስርዓት ወደ ስርዓት እንደ እባብ ቆዳቸውን እየገፈፉ ከጊዜው ጋር ሰልፋቸውን በማስተካከል የአምባገነኖች አፈቀላጤ ሆነው በመኖር በኩል ሆዳቸው እንጂ ህሊናቸው የማያውቀው መሆኑን እንዲያውቁት ብንነግራቸው አለማወቃቸውን ለማወቅ ማወቃቸውን ማወቃችን ያጠራጥረኛል። ምናልባትም ማወቃቸው ባለማወቃቸው ውስጥ ሆኖ ለማወቅ ተቸግረው ከሆነም ፈጣሪ ይርዳቸው። ህዝብን በማወዛገብ ህሊናቸውን ሽጠው ለሆዳቸው የሚሆን ርካሽነትን የገዙ አድርባይ መሆናቸውንም አልፈው የመጡበትና አሁን ላይ ያሉበት ሰብዕናቸውን መናገር ይቻላል። በአገዛዙ እየተደጎማቸው የሐሰት ውዥንብር የሚነዙት ገንዘብ የድሃ ህዝባቸው ሀብት መሆኑን እየረሱት ፍርጥርጥ ያለውን እውነት አደብቀው ሲዋሹት መኖራቸውን ደግሞ ልንዘነጋው የማንችለው በደል ነው። ቆየት ያለውን ክስተት እንኳ ትተን እስከ ዛሬዋ ዕለት ድረስ እየተደረገ ባለው የሴረኞች ጦርነት ላይ ምን ያክል የተዛባ መረጃ ለህዝብ እያቀረቡ መሆኑን ለታዘበ ሁሉ ጋዜጠኛ ለሆዱ እንጂ ለህሊናው የማይሞት መሆኑን መገንዘብ ይቻላል። እኔ በበኩሌ ከሰው በላ አምባገነን ጭራቅ ጋር ተፋጠው ለእውነት ሲሉ እውነት ተናግረው የኖሩ ጋዜጠኞች ጥሪ ብባል ኢህአፓ የፍኖተ ዴሞክራሲ ጋዜጠኞች ውጭ ሌሎች አምስት ሀቀኛ ባለብዕሮች እንደማይሞሉ መናገር እችላለሁ። እነ ጳውሎስ ኞኞና እነ በዓሉ ግርማን የመሳሰሉ ለህዝብ ሲሉ ህይወታቸውን የገበሩ ስመጥር ባለሙያዎች በነበሩበት ተቋም ውስጥ እንደ አሸን ፈልተው የህዝብን አመለካከት ሲያዛቡ የሚኖሩ አፈቀላጤዎችን ማየቱ የተለመደ ቢሆን የሚገርም አይሆንም። ኢሳት ተብየውን የይስሙላ አይንና ጆሮ ተቋም ጨምሮ ባህር ዳር፣ አዋሳ፣ መቀሌና ሌሎች የአገሪቱ ከተሞች ላይ የተቋቋሙት መንደርተኛ ቱልቱላ የመገናኛ ተቋማት وهاي ماي كواتر انتو فانتواتشون بتمونا لتكتاتر هلو سيرينيانا منانيا قصاوي سبقنا اللاتشوهنو ያገር ሀብት በከንቱ እየባከነባቸው የሚገኙ ድርጅቶች መሆናቸውን ይረዳ ይችላል። ምክንያቱም በወግ ባልተመሰረተ አፋኝ ስርዓት ውስጥ ሊኖር የሚችለው የብዙሃን መገናኛና ባለሙያ ከወደ ህሊናው ሳይሆን አዳራሹ ሰፋ ብሎ ከወደ ሆዱ ዘርጠት ያለ ምግባረ ብልሹ ግለሰብ ብቻ ነውና ነው። ያማለይህ ከላይ የተጠቀሱት አካላት ሰበብ በማድረግ የህዝብ ወኔ መላሸቁን ለመጠቋቋም የተነሳውበት ወግ መሳይ መጣጥፌ ለክርስቲያኖች እንደማይጥም ብረዳም የተናገርኩት ሁሉ እነታን ያዘለከ መሆኑ በላይ ማንንም ሊጠራጠር የሚችል አይመስለኝም። በመሆኑም አንድ ህዝብ ወኔ አጥሮት አንገት ደፍቶ ለሽማምንት ማጎንበስን ስራዬ ብሎ ከተያያዘው የህግ የበላይነትን ለማረጋገጥ የሚደረገውን የነጻነት ትግል በከፊልም ቢሆን ከመጉዳት ወደኋላ እንደማይል ለማሳሰብም ጭምር ነው። ወያኔ አገር ይያመሰ ሰላም በሌለበት ቀጠና ውስጥ መሆኑን አፋርና ወሎ ምድር ላይ የጦርነት እና የስደት መከራ ተዘርቶ እየታጨደ ባለበት የስቃይ መከር ወቅት ዋግ ሰቆጣ ላይ ከጦርነት ወደ ልማት ተሸጋግረናል እየተባለ የሚቆሰመው ነጋሪት ጉዳይ መቼም ህሊና ላለው ሁሉ ፍርዱ ቀላል ሊሆን ይችላል። ይነው እንግዲህ ያማራ ብዙሃን መገናኛ ውስጣዊ ገበና ከጦርነት ወደ ልማት መሸጋገሩ ባልከፋ እሳት ሆኖ ይለበልባል። ነገር ግን አበርገሌና ዝቋላ ወረዳዎች በወራሪው ኃይል ተይዘው ህዝቡ የመከራ ገፈቱን እየተጎነጨ ባለበት ወቅት ያላማጣና የሙጃ ከተማዎች አካባቢው ማህበረሰብ ለዳግም ስቃይ መዳረጉን ዘንግተውት ዋግሃምራ ላይ አርሶ አደሮች ልማት በማልማት ላይ ይገኛሉ ይያሉ ባህላዊ የርሻ መሳሪያዎችን አስይዘው የቀረጹትን ቪዲዮ ያሳዩናል። መቼም መገረም እንዳልለው ሌላ ነገር ሊሆንብኝ ይችላል ብዬ በማሰብ ይሄን ትቼ ዶርን ሲያጣልሏት በመጫኛ ጣሏት ለማለት ወደድኩ። ከሰቆጣ ከተማ በ30 ኪሎ ሜትር ርቀት ላይ ወያኔ ህዝብ እየተሰቃየ በሚገኝበት ወቅት የኛዎቹ እርጥብ ባለስልጣናት ወደ ልማት ተመልሰናል እያሉ ሊሰብኩን ሲሞክሩ በቀጥታም ሆነ በተዘዋዋሪ ከአራት ኪሎ ቤተ መንግስት የሚወጣውን ቀጭን ትዕዛዝ ለማስፈጸም የተቀመጡ መሆናቸውን ላፍታም ቢሆን እንኳ ህዝብ ያወቀባቸው መሆኑን ሊገነዘቡ አልቻሉም። ሰውየው እንዲሁ ስር በለቀቀ የአማራ ጥላቻ ውስጥ ተነክሮ እየተንቧቸ መሆኑን እና ከተዘፈቀበት የቀቢጸ ተስፋ ገንዳ ውስጥ ለመውጣት አለመፈለጉን ነጋሪ ሳንሻ እኛው እንናገራለን። እስከዛሬ ድረስ በዚያ ህዝብ ላይ የወረደው የግፍናዳ ባሰበው መጠን አልሄደለት በማለቱ ርር ድብን እያለ የሚይዘውንና የሚጨብጠውን ያጣ አሪዮስ መሆኑን ለማሳያ ያክል የተወሰነ ጉዳዮችን ማንሳት ይቻላል። አገራት ፒወራሪ ቡድን ከመድረቀስ ለማጥፋት ታጥቆ መነሳትን የሚጠይቅ የመሪ ግዴታ ሆኖ ሳለ አላተን ገፋ አድርጎ በመተው ለዳግም ሰቆቃ ማስተጋጀት ማለት በየትኛውም ዓለም ታይቶ የማይታወቅ አስገራሚ ተግባር መሆኑ የሰውየው የሰረኝነቱ መገለጫ መሆኑ ነው። ስልጣኑን በጉልበት ከያዘ በኋላ ብሔራዊ የርቅና የመከክር ኮሚሽን የሚባል የይስሙላ ቡድን አቋቁሞ የህዝብን አመለካከት በማዛባት የለየለት ብቸኛ መንግስቱ ኃይለማርያም ሆኖ ለመዝለቅም የተቀመረች ሂሳብ ሆና ውጤቷ ኔጌቲቭ ኢምፕሊኬሽን የሚኖራት መሆኑን ያልተረዳ ግትር ፍጡር እንደሆነ በሌላኛው ሰብእና ውስጥ ማየት ይቻላል። ታጋይ የህዝብ ልጆችን አርዶ ከበላው ጭራቅ የባሰ ቆዳውን ቀይሮ የመጣ ቀያጋንንት መሆኑ ግልጽ ሆኖ ሳለ ከማንም በላይ የረቀቀ የህዝብ ጠላት እንደሆነ የተዘነጋቸው ብዙዎች እንደሆኑ በግልጽ መናገር ይቻላል። በሚሊዮን የሚቆጠር ችግኝ አስተከልኩ ባዩ የግብርና ባለሙያችን በሚሊዮን የሚቆጠሩ ዜጎቻችንን ከቀያቸው ነቅሎ ቋሚ የሆነ ረሃብና ርዛትን የተከለ የዚህ ዘመን የወጣለት አምባገነን ፍጡር ለመሆኑ ከብዙዎቹ ማንነት ውስጥ ተመዝዞ የሚወጣ መገለጫው ነው። በኢትዮጵያ ጉዳይ የሚመጣ ድርድር አንገቴ ይቀላል እንጂ የሚሆን ነገር የለም ይያለ የስንቱን ዜጋ አንገት ሲያስቀላ እንደከረመ በሰከና አምሮ ለሚያዩ ሁሉ ግሃድ እውነታነቱ የሚያጠራጥር አይሆንም። መዳረሻ ቢት የሮማንጋዎችን የፈለፈለው ንባብ ወህኒ ቤት አግሮ ሌላ እንቁላል እስከሚፈለፈል ድረስ ባይነ ቁራኛ ሲጠብቅ የከረመና አሁንም ለዳግም እልቂት ታጥምቆ የለቀቀው መሆኑን ከሻሸመኔ ከተማ ዘቅዝቆ የተሰቀለው ዜጋ ደም ይፈርዳል። እንዲህ እንዲህ እያል ብዙ ነገር ልናነሳ እንችላለን። ነገር ግን ወሬ ቢበዛ ባህያ አይጫንም እንደሚባለው እንዳይሆንብኝ ማሳረጊያ ሐሳቤን ልጠቃስና የሁለተኛውን ክፍል መልእክቴን ልቋጭ። ከ60 ዓመታት በላይ የግፍ እሳት እየነደደብን ያለው እንደ ህዝብ የህዝብነት ባህሪ አላሳይ በማለታችን እንደሆነ ብዙ ጊዜ ተደጋግሞ ሲጠቀስ ቆይቷል። ከነጻነት ይልቅ ባርነትን መጣል፣ ለሰብን የማምለክ አባዜ በተጠናወተን መጠን የላይኛውን ተሸክመን ለታችኛው የምናጎበድድ ብዙዎች መሆናችን ደግሞ የረዘመ የመጣው እድሜ ጠገብ መከራችን ይናገራል። ወደንም ጠላንም ግለሰብ አምላኪዎች ሆነናል። በልዩ ልዩ መሰሪ የህዝብ ክፍሎች ተጽዕኖ ስር ወድቀን የህዝብ መንግስት እንዳይመጣ በሚደረገው ሴራ ላይ የበኩላችንን ድርሻ እየወጣን መሆኑን ማጤን ተገቢ ነው እላለሁ። የማናውቀው መንፈስ አድሮብን ከትግል ይልቅ መገዛትን በመምረጥ የታጋዮችን ድካም በከንቱ እያስቀረን ስቃያችን ረዝሞ ሌቱ እንዳይነጋ የምናደርግበት ልማዳችንም አንዱ የዚሁ ተነጣይ ክፍል አካል ለመሆን የበቃ ነው። አመፅን እንደ ጦር ፈርተን ያምባገነን በትር ሲነርተን መቋቋማችን ደግሞ በራሳችን የፈረን ዳኞች ለመሆን የወሰን ዳተኞች ነን ለማለት ይቻላል። ህዝባዊ አመፅ የአምባገነኖችን ጡንቻ የሚያስል ዋነኛ በትር መሆኑን እያወቅ ሁሉን እሺ ባይ ሆነን በኑሮ ውድነት ስንጠበስ አብይና ግብረአበሮቹ ጮቤ መርገጣቸውን ከማወቁ ላይ ግን የኋሊት መጓዛችንን መርጠን ተቀምጠናል። የመጓጓዣ አገልግሎት ሳይቀር ስኳርና ዘይት ለማግኘት ሰልፍ በሆነባት የአብይ አህመድ የዙፋን አገር ዴሞክራሲን ለማስፈን በሚደረገው ትግል ላይ እገዛ ማድረግን እየጠላን ያገዛዙ ካድሬዎች እንዲጫወቱብን መውደዳችን ግን ምን ያህል በራሳችን ላይ የመከራ አክሊል ለመጫን በልማት ትብታብ ታስረን የኖርን መሆናችን ነው። አገር መጫወቻ ሆናለች ማለት ብቻም ሳይሆን ቅርጫ ሆናለች። ኑሮ ውድነቱ፣ ሰላም ማጣቱና አለመረጋጋቱ፣ ስርዓት አልበኝነቱና የሀገር ሀብት ምዝበራው ኢትዮጵያን ከሶማሊያ በታች እንድትሆን አድርጓታል። አብይ አህመድ የለየለት አውሬ ሲሆን ከስሩ ያሉት አበጋዞች ደግሞ የወጣላቸው ዘራፊ ሽፍታዎች ሆነዋል። ኢትዮጵያ በዚህ ሁኔታ የምትቀጥል ከሆነ ስም የሌላት ምድር እንደምትሆን የሚያጠራጥር ነገር አይሆንም። ገንዘብ ከፋዩ ቀርቶባቸው እንጂ ቀብድ ተቀብለው ሊሸጧት የተስማሙ መሆኑን ከብዙ አቅጣጫ መረዳት ለቻለ ሁሉ አገር ገበያ ወጣለች። ስለዚህ አገር አለኝ የሚል ማንኛውም ዜጋ መታለልን አሽቀንጥሮ ጥሎ ያባና ከመሰል አገር ወዳድ ታጋዮች ጋር በመሆን በአብይ አህመድ የሚመራውን አገር አጥፊ ግንደ ቆርቆር ግሪሳ ማጥፋት የመኖር ዋስትና ማረጋገጫ ነው እያልኩ የዛሬውን መልእክቴን ከዚሁ ላይ እቋጫለሁ። ወዳምነቱ ለዚህ ካበቃው በሚለው ያያሌው መስፍን ሙዚቃ ልለያችሁ። ቸርን ሰንበት። Yeah.
ጫካ ውስጥ እንዳለን እዚያው እንደተኛ አሸልበ ብንቀር ፈጣሪ ይረዳ። አቤቱ ፈጣሪ ጧትና ማታ መግደል መሸነፍ ነው ተብለን ተመክረን እነሱ ይደላሉ እኛ እንሞታለን። እሰዩ ነጋልን ስቃችን በቃ አለቀ ደቀቀ ብሎ መፈንደቁን ቀረን እንዳለም ነው። በደመሩን ሂሳብ መግደል ሽንፈት ሆኖ ከተነሳንበት ካፈር ሊወስዱ ተው የሚል ጠፍቶ ለነፍስ ገላጋይ አቤቱታ ሰሚ ማህል ገብቶ ሸምጋይ በቃችሁ ብሎ የሚል የነፍስ ተሟጋጭ አዛኝ ገዢ ጠፍቶ የሕዝብ ፍቅር አንጋጭ የእንስሶች ጥርቅም እባብና ድንጋይ ፓርላማውን ሞልቶት ምድረ ባሪያ ፈንጋይ መግደል መሸነፍ ነው በሚል ጠፍረውን ሞተልና አልቅነው እነሱ ገለውን እዲያ እዲያ መግደል መሸነፍ ነው የሚባለውማ ፍቅርን የሰጠ ሕዝብ አጭሮ ሲያነሱት ልክ እንደ ቄጠም። መግደል መሸነፍ ነው የሚባለውማ የሰው ቤት አፍርሰው ሲያረጉት አውድማ። መግደል መግደል መሸነፍ ነው የሚባለው እኮ በጥይት ሲደፉ ሕፃናን በርክቶ። አረ መግደል መሸነፍ ነው ብሎ የሚባለው ባዶ እጁን ያለን ሕዝብ ጉድጓድ ሲከቱ ነው። አርባ ጉጉን ቁፍቱን ዛሬ መድገም ጠዋትና ማታ መግደል መሸነፍ ነው ብሎ እየመከሩን በደኑ አርባ ጉጉ አሶሳና ወተሩን ቁፍቱን ደገሙ። አረ ምን አለ ቢተው ክብር ኮረኔል ይህንን ለበጣ ሳይሞትና ሳይገል ማን ነው ነጻ ይወጣው? ይህን ተረት ተረት እንኳን ይዘው ቁጥር ታውቀዋለች ጦጣ። እድሜ ለኮረኔል በመከሩን ምክር ባዘዙን መሰረት ሳንገል ሞትን እኛ መግደል ሆኖ ሽንፈት። አረ አረ ምን አለ ቢተው ክብር ኮረኔል ይህንን ለበጣ ሳይሞትና ሳይገል ማን ነው ነጻ ይወጣው? መግደል መግደል እኮ ሽንፈት የሚሆነው መካች አጣን ዜጋ ቤት ንብረቱን ዘርፎ በሳት ማቃጠል። ያኔ ባርነትን ጠልተን መሸነፍን ፈርተን ፋሽስት ጣሊያንን ወግተን ባንገድል ኖሮ አሁን ኮረኔል ያሉበት ቤተ መንግሥት በነጮች ተወሮ ካራቢኔሬና ባንዳው አጥር ሆኖት እንገዛ ነበር ታቅፈን ሶስት አይነት ሞት። አንድ ጫማቸውን ስመን፣ ሁለት አገር አስረክበን፣ ሶስት በሰንሰለት ታስረን። አረ እንኳን አልተሸነ ኮሎኔሌም ቢሆን ድርሽ ባላሉ ከቤተ መንግሥቱ ባልተነገራቸው የመንግሥት ትንግርቱ። ስማቸውም ቢሆን ያኔ ተቀይሮ ሰልቫቶሬ ነበር መች እንደ ዘንድሮ። ምን አለ ቢተውን ይህንን ለበጣ ሳይሞትና ሳይገል ማን ነው ነጻ ይወጣ? መግደል መሸነፍ ነው ብሎ እየመከሩን በደኑ አርባ ጉጉ አሶሳና ወተርን ቁፍቱን ደገሙን። እነሱ እንዲገሉ እኛ እንድንገደል ፎቅ ለመግባት ብሎ ሲጥሉን ከገደል የግፍግፍ አይደለም የበደልም በደል። አዎ የበደልም በደል የበደልም በደል እጅ አጣጥፎ መሞት ዝም ብሎ መገደል የበደልም